እንስተለኛ አድማጮቻችን እንደምን አምሽታችኋል? ለጋቢና ቪ የሁድ ምሽት ሰኔ 5 2014 ዓ.ም መሰናዶ ካሁን ሰዓት ጀምሮ ይደመጣል። የደንገረመው ካቀናባሪያችን ኤልያስ አስማራ ጋር በመሆን መሰናዶውን እየመራው አብራችሁ ቆያለሁ። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መርጠን ዘንላችኋል። ቆይታችሁ ከኛ ጋር ይሁን ዘንድ በአክብሮት እንጋብዛለን። እንሽቱ ቀዳሚ ያደረግነው ዘገባ ስደትን የተመለከተ ነው። በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከወጡ በኋላ ትልቁ ህልማቸው ልጆቻቸውን ለትልቅ ስኬት ማብቃትና ማስተማር ማስመረቅ እንዲሁም ስራ ማስያዝ መሆኑን ይናገራሉ። ይህንን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ለዩኒቨርሲቲ ትምህርታቸው የሚሆን በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገቢያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማስቀመጥ የሚችሉት እንዴት ነው በሚለው ሐሳብ ዙሪያ ለመወያየት ስመኝሽ ቆየ በዚህ ሳምንት ውስጥ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ የሆኑ እንግዳ ጋብዛ አነጋግራለች። እንግዳዋ በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
የቲ እሳቱ ወይም ደግሞ የትና የእሳቱ እባላለሁ። የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪል ስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው 22 ዓመት አገልግያለሁ። የኤቲ ፋይናንሻል ኤልኤልሲ መስራች እና ባለቤት ነኝ።
በተለያየ ምክንያት ወደ አሜሪካን ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው?
እነዛ የባህል አጀስትመንት ያስፈልገናል፣ የቫሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ከኖርንበት ይዘን የመጣ ነው ጥሩ ቫሊዩ እና እዚህ ካለው ጋር አጀስት እያደረግን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ መሀል ራሱ ባውንድሪ ላይ እንዲኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይናገርበት ቦታ አለ፣ ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በ21ኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫሊዩ አድርገው ወስደውታል። በሀገራችን እንደዚህ አይነት ነገር አይደለም። እናትና አባቶቻችን ስናይ ግን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ አያን ሰው በዛ ምክንያት ብዙ ሲቸገሩ አያለሁኝ። ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰነዋለ በወላጅ የምትሰነዋለ።
ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። 16 ሰዓት፣ 17 ሰዓት እስከ 20 ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው?
እነዚህ ሰዎች በዛ ባለቻቸው አንድ ዴይ ኦፍ ወይም ሁለት ቀን ዴይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዩዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚህ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛው ካልቸራሊ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀደልን ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉን የሚችሉ ሰዎች መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሪያችን አንድ ነው ወይ ወይም የተቀራረበ ነው ወይ፣ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራሴ አስ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚመሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ባህሪም ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤት ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎች ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው።
ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መጥተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል?
ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ። እኔም ቢዚ ነኝ የምሰራው ነገር አለ ብለሽ ከመልቀቅ ሰዓት ስታበጅለት፣ የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጮት የመጫወቻ ሰዓት አለ። የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል የምትጫወቱ፣ አይምሮን እየዲቨሎፕ እያደረገ እነዛን ነገሮች ክሬት ማድረግ ያስፈልጋል ከልጅነታቸው። ያ ምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው የመጣው? ከመጣንበት ምን እያየን ያደግ ነው? የምንሰጣቸው የያዝነውን ነው። ከታላላቅ ሰዎች የአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማችል ዘቅዘቅ እንኳን ይዛዝን ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተርነት ያበቃች የአሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ስታይ የዛ ሴትዮ እኮ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገችው ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች።
ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል እና ወላጆች የገንዘብ አያያዛቸው እዚህ ሀገር ሲመጡ ምን መምሰል አለበት?
ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበጥ ያ ምንድነው? ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት። የስቴቱን ሕግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ 23 ዓመት ሲሞላቸው ድረስ በራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ሰርቪስ እንደሱ የሚያመጣውን ነገር ተጠቅሜያለሁ። ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ገብቼ ትሬዲንግን ስለተማርኩኝ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ።
ምናልባት እንደምሳሌ የምጠቅሳቸው ነገሮች አሉ?
አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወልዱ የሚችሉ እንዴት አይነት መልቲፕላየር ያላቸውን ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ እውነት ለሚሉት አይነት ነው የሚል ንግግር አለ በኮሚኒቲያችን። ነው እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው።
ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸውም ይታያል እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ?
እጅግ በጣም አንቺ ካልሽው በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል። እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻቻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀያየር አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ ነው በገንዘባቸው በኩል አጀስት የምናደርገው። ኒድስ አናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ያለን ያደረግኩት የሚሉትን የሚያፉበትም የሚደነግጡበትም ጊዜ አለን።
በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ ስመየ። መልካም ጊዜ።
ቆይታችሁ ከጋቢና ቪኦኤ ጋር ስለሆነ እናመሰግናለን። ወደ ተከታዩ ጥንቅር ደግሞ እንሻገር። የልደት ቀኗን በማህበራዊ ሚዲያ ላይ ገቢ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናት ከምትጠግን እንግዳ ጋር ያደረግኩት ቆይታ ይሆናል።
ልደቴ ግንቦት 25 ነው፣ ፈረንጆች ደግሞ ጁን 2 ማለት። እነዚህን 2 ዓመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈው እና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረን ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆን 100,000 ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ እና በጣም አስደነገጠኝ። እኔ የልጆች እናትም ነኝ፣ የህፃናት ነገርም በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤቫል አንተነህን በወለድንበት ሰዓት የእሱን ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቀው የተገኙ ህጻናቶች የሚያድጉበት ማዕከል ሰጥተን ነበር። ያ ልምድ ነበረን እና እንዴ ለምን ያንን ነገር አሁን ስቲካክ ላይ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ $5 ጀምሮ ብናዋጣ 100,000 ብር አይከብደንም ማልኩኝና ነገርኳቸው እንዴ አይነት ማስተዋቂያ ይቻለው ምን ይመስላችኋል ብዬ ጓደኞቼን አማከርኳቸው። ጎን ለጎን ደግሞ ለሚቄዶኒያ ያረጋውያን እና ያምሩ ማን መርጃ ማተል ዳይፐርስ ሰብስብ ያቆኛል ብዙዎቹ ዶኔት ያደርጉ ነበርና እንዴ ደስ ይለናል የምትሰሪውን ስራ እናቃለን ስለዚህ ኃላፊነቱን አንቺ ወስደሽ ጊዜሽን ተሰጠሽ ለምንኛ ማኪያቱን እንጠጣበት እንሰጣለን ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ ጀመርኩ።
የመጀመሪያው 100,000 ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባስቢው? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው?
የመጀመሪያው 100,000 ብር ስንሰበስብ ካሻፕ ቤል ቬንሞ ነበር የተጠቀምኩት። ላይቭ ላይ ሆኜ ነበረ ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳሳ የቻለ $100 $50 $20 $10 ገንዘቡን ደግሞ ማዋጣት ያልቻለ ላይቭን ሼር ያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየጋበዙ በእንደዛ አይነት መንገድ ነበር 100,000 ብሩን የሰበሰብኩት። ባለቤቴም በዚያ አጋጣሚ ላመሰግነው ፈልጋለሁ። ጋዜጠኛ አንተነህ ከበደ በጣም መልካም ባል ነው። ማታ ላይ ልጆቼን ቴክ ኬር አድርጎ የማስተኛቱን የነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው መጠቀሙኝ።
እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱም ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉትና ያጋጠሙሽ ተግዳሮት የምትያቸው ነገሮች ምን ነበሩ?
እውነት ነው እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ሊሆን ይገባል። ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይ ነው የማደርገው። ቅድም እንደነገርኩሽ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብ ማን ማዕከል እንካለው። ከዛ እነሱ ደግሞ ደረሰኝ ይሰጡኛል። ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማን እንደታከመበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ልደቴ ከመሆኑ ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብና መላኬን ብቻ ነበር ያየሁት። ለካ በዚህ ሀገር ህግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘግቡብኝ ያ ነገር ትንሽ አስደንግጦኛልም። ጎድቶት ነበረ መልካም ነገር እየሰራው ነው ብዬ አስቤ ባንክ እንደዛ ሲዘጋ እና በኋላ ላይ ልክ ናቸው የሀገሩ ህግ ነው ማክበር አለብኝ ሰዎችንም ማማከር እና ሰከን ብዬ እንዴት ነው ሰው መርዳቴን ብቻ ሳይሆን ፋሚሊንም ፕሮቴክት ማድረግ አለብኝ እንዴት አድርጌ ነው መቀጠል ያለብኝ ብዬ አሰብ እናም ፕሮፊት አደረግኩት ከፍ አለ ማለት ነው። ቤዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን አፍሪካውያንንም መርዳት የሚችል ድርጅት አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ።
እውነት ነው ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚፈትን ነገር ውጤት ይዞ ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጊያቸው የተለያዩ ጨዋታዎች አሉ፣ ሰዎች ተጋብዣለሽ እና እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው አድማጮች እንዲገባቸው?
ቻሌንጅ እንደራረጋለን ቲክቶክ ላይ እንግዶችን ይዤ ይገባለሁ። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ ከፍላለው፣ የተለያዩ ዱቄት ከተቀባ፣ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እንደዚህ አይነት ቻሌንጆች ይታወቃሉ እና እኛም ለመልካም ነገር ለምን አንወስደውም ይህንን ብለን ነው ያሰብነው ልምድ የወሰድነው እና ከንቧ ፋሚሊ ነው ቻሌንጅን የወሰድነው። በዚህ አጋጣሚ አመሰግናቸዋለሁ። ደግሞ አንዳንዴ ደግሞ ሰዓሊዎች ስዕላቸውን ይሰጣሉ፣ ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ እና ጨረታ ይደረግና ደግሞ የተጫረተበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ።
እሺ፣ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቸዋለሁ የምትያቸው ግቦችስ ምንድን ናቸው?
መጀመሪያው ከትንሹ ገንዘብ ጀምሮ ከ100,000 ብር እንግዲህ አንድ ህፃን ማሳከሚያ ነበር 100,000 ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠርን ያው ልጆቹ እንዲታከሙ 800,000 ድረስ ሰበሰብኩ። በኋላ ላይ ግማሽ ሚሊዮን አልኩና ተሳካ። በጣም ገረመኝ። አምስት ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደት ይደረሰ እኔ ከሆነ ለምንድን ነው 1 ሚሊዮን አቅጂ 10 ህፃናት የማይታከሙት አልኩኝ። ከዛ 1 ሚሊዮን ተሳካ። የዛሬ አመት ልደቴ ላይ 10 ህፃናቶች፣ ከዛ በፊት 800,000 1.8 ሚሊዮን ሆነ። በአሁኑ ልደቴ ትልቅ ነበር እቅዴ። እውነት ለመናገር 10 ሚሊዮን ነበር ማሰባሰብ ያቀድኩት፣ ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር። የኔም የግል አካውንቴ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም እና ነን ፕሮፊቱ መጨረስ ነበረበት እና በዛ ምክንያት ኩኝ 1.2 ሚሊዮን ሰበሰብ። ያ ደግሞ የ12 ህጻናትን ህይወት ይታደጋል ማለት ነው። እንግዲህ በእነዚህ 2 አመታት ለልብ ህሙማን ህጻናት ማዕከል 3 ሚሊዮን ብር ሰብስብ ያለው የኢትዮጵያ ብር 30 ህጻናቶችን የሚያሳክም ማለት ነው። ነገር ግን ይህንን ገንዘብ ሳሰባስብ የኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ፣ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት 3 ሚሊዮን ብር የመሰብሰብ እድሉን አግኝቻለሁ።
ቀጣይ ምንድን ነው እሱ አላማሽ?
በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብ ህሙማን ህጻናቶችን ሶሻል ሚዲያውንም ቤዝ በማድረግ እዚሁ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችንም በመጠየቅ በሚችለው አጋጣሚ ሁሉ የልብ ህሙማን ህጻናቶችን እያገዝኩ መቀጠል እፈልጋለሁ። የሀገራችንን ነገር ደግሞ የተወሰነ መስራት ከቻልን በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል አመት እንደሚወስዱ ባላውቅ እንኳን ትልቁ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካን ማገዝ።
እንግዲህ አሁን ብዙ ነገሮች አሳክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ለአንድ ሽልማት ተጭተሻል። ስለዚህ እስቲ ስለ እሱ ንገረኝ።
የልጆቹ ህይወት መዳን ለእኔ በጣም ትልቁ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራች ነው፣ እቺ ልጅ ልናበረታታት ይገባል፣ በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ ላይ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮቼ ልኬ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ለኔ ቀላል ነገር አይደለም እና አደራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ። ክበሩልኝ ማለት እፈልጋለሁ።
እንኳን ደስ አለሽ በድጋሚ። እሺ ህይወት፣ በጣም ነው የማመሰግነው።
እኔም በጣም አመሰግንሻለሁ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። እሁድ ምሽታችሁም ከኛ ጋር ለማሳለፍ ስለመረጣችሁ አብዝተን እናመሰግናለን። ሃምሊን ፊስቱላ ሆስፒታል በፊስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከዓመት በፊት የደስታ መንደር የተሰኘ መንደር የገነባ ሲሆን አካባቢውን በአረንጓዴነት በማልማት ስነ ምህዳሩን በመጠበቅና ለህብረተሰቡ አገልግሎት ሲሰጥ የቆየበት ግምት ውስጥ በማስገባት የአዲስ አበባ አስተዳደር በቅርስነት ሊመዘግበው በሂደት ላይ ይገኛል። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪም ከሚያጋጥማቸው የአእምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን ስነ ልቦናቸውን በማረጋጋት እንደሚያግዛቸው ተናግሯል። ከአቶ ተስፋዬ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
ዶክተር ካትሪን ሃምሊን እና ባለቤታቸው ዶክተር ሪጅ ሃምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ጸሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፊስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፊስቱላ ሆስፒታልን መሰረቱ። የሃምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፊስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል።
እኛ ጋር በሚመጡት ፔሸንቶቻችን ያየነው ምንድነው? አብዛኞቹ ትዳራቸው ይፈርሳል፣ ሁለተኛ ልጃቸውን አጥተዋል፣ ሶስተኛ ከሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከፍት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ምግብ እየተጣለላቸው የሚኖሩ እንደዛ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩን ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው።
ወደ ሀምሊን ፌስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከልና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል።
ዴሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል፣ ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው።
እንግዲህ መንደሩ ከሀያ ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሀሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዛን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሀሳብ ነበር?
እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ፣ በጣም ደስ የሚል ከባባዊ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀሜን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንን እንዲሁም ደግሞ ደስታ መንደር ያሉትን እንዲሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው፣ ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ፣ በጣም የሚያምር ሳር አለ።
የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር?
አዎ፣ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ደቨሎፕ ማለት ጀምረናል ማለት ነው እዛ። በዚህ ሰው ሰራሽ ሐይቅ አለ፣ በጣም የሚያምር ነው የተፈጥሮ ከባቢው አየር። እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንደር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተን ትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ፣ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ።
ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል?
በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮንመንቱ ደግሞ በዛፍና በአበቦች በሳር ብትመጪ፣ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ።
ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል?
በትክክል በነገራችን ላይ በርካታ የዱር አራዊት አሉ። የደስታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል።
የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት።
እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሰስቴናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን ቢመጡ እንግዶችም ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት። ይመጣ ማንኛውም ጎብኚ ማለት ነው።
አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፊስቱላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለህብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን።
እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ።
Marolala yalane malimene yan shingala Mariye yemarishat marolala yalane malimene yan shingala
አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ሰኔ 5 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛው መርሃ ግብር እንጠብቃችኋለን። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰላም ጤና ይስጥልኝ። ደህና ደሩ። And down, mare, mare, 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 and down, mare,